ሁለተኛ ወደ ቆሮንቶስ ሰዎች ምዕራፍ 3 እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ አንዳንዶች እንደሚያደርጉት ለእናንተ ወይም ከእናንተ የምስጋና ደብዳቤ ያስፈልገን ይሆን? ሰው ሁሉ የሚያያችሁና የሚያነባችሁ የምስጋና መልእክታችን እናንተ ራሳችሁ ናችሁ። እናንተስ በእኛ አገልግሎት የመጣችሁ የክርስቶስ መልእክት መሆናችሁ የታወቀ ነው። ይህም መልእክት የተጻፈው በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ እንዲሁም በሰው ልብ ጽላት እንጂ በድንጋይ ጽላት የተጻፈ አይደለም። ይህንን የምንልበት ምክንያት በክርስቶስ አማካይነት በእግዚአብሔር ዘንድ እምነት ስላለን ነው። አገልግሎታችንን መፈጸም እንድንችል ብቃት የሚሰጠን እግዚአብሔር ነው እንጂ እኛስ በገዛ ራሳችን ምንም ለማድረግ ብቃት የለንም። ፊደልን ሳይሆን መንፈስ ቅዱስ ያለበትን አዲስ ኪዳንን እንድናገለግል ያበቃንም እግዚአብሔር ነው። ምክንያቱም ፊደል ሞትን ያመጣል፣ መንፈስ ቅዱስ ግን ሕይወትን ይሰጣል። ሕግ የተቀረጸው በድንጋይ ጽላት በፊደል ነበር። ሕግ በተሰጠበትም ጊዜ የእግዚአብሔር ክብር በማንጸባረቅ ተገልጧል። ምንም እንኳ በሙሴ ፊት ላይ ያንጸባርቅ የነበረው ብርሃን እየተወገደ የሚሄድ ቢሆንም እስራኤላውያን የሙሴን ፊት ትኩር ብለው ሊመለከቱት አልቻሉም። እንግዲህ ሞትን ያመጣ ሕግ በእንዲህ ዐይነት ክብር ከተገለጠ፣ ታዲያ በመንፈስ ቅዱስ አማካይነት የሚገኘው አገልግሎት እንዴት የበለጠ ክብር ይኖረው? ሰዎች የተኮነኑበት አገልግሎት ይህን ያህል ክብር ካለው፣ ሰዎች የሚጸድቁበት አገልግሎትማ እንዴት የበለጠ ክብር ይኖረው? የአሁኑ ታላቅ ክብር ካለፈው ክብር ጋር ሲወዳደር ያለፈው ክብር እንዳልነበር ሆኖ ይቈጠራል። ያ ጠፊ የነበረው ነገር ይህን ያህል ክብር ከነበረው፣ ለዘላለም ጸንቶ የሚኖረው ነገርማ የበለጠ ክብር አለው ማለት ነው። እንዲህ ዐይነቱ ተስፋ ስላለን ያለ ፍርሃት በድፍረት እንናገራለን። ሙሴ የፊቱ መንጸባረቅ በሚወገድበት ጊዜ እስራኤላውያን እንዳያዩ ፊቱን ይሸፍን ነበር። እኛ ግን እንደ እርሱ አናደርግም። የእነርሱ ልቦና በርግጥ ደንዝዟል። እስከ ዛሬም ድረስ የብሉይ ኪዳን መጽሐፍ ሲያነቡ ልቦናቸው በዚያ መሸፈኛ እንደ ተሸፈነ ነው። ምክንያቱም ያ መሸፈኛ የሚወገደው በክርስቶስ ብቻ ነው። ዛሬም እንኳን ቢሆን የሙሴን ሕግ ባነበቡ ቁጥር ልቦናቸው በመሸፈኛው ይሸፈናል። ነገር ግን ሰው ወደ ጌታ ሲመለስ መሸፈኛው ይወገዳል። ጌታ መንፈስ ነው። የጌታም መንፈስ ባለበት ነጻነት አለ። ስለዚህ ሁላችንም የጌታን ክብር ባልተሸፈነ ፊታችን እናንጸባርቃለን። መንፈስ ከሆነው ጌታ የሚገኘው ይህ ክብር በክብር ላይ ክብርን እየጨመረ ልክ ጌታን እንድንመስል ያደርገናል።